ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሰኔ 30 2006 ዓ ም ስርጭት ጀመረ።
የዚህ ምሽት አስተናጋጆቻችሁ ሰለሞን ክፍሌና
እኔም ሰሎሞን አባተ ነን።
በአገራችን ለቡና ተስማሚ የሆኑ አግሮ ኢኮሎጂዎችና መሬቶችን በተመለከተ እስካሁን ድረስ ከ50 በመቶ በታች ነው ያለማ ነው። በሀገራችን ውስጥ ለቡና ተስማሚ የሆኑ በርካታ መሬቶች አሉ።
ጠቅላይ ሚኒስትር ኃይለ ማርያም ደሳሌ ናቸው። ዛሬ ለፓርላማ ከተናገሩት የተወሰደ ነው። በአብይ ርዕስ ዝርዝር አለን።
የመን የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌን ለኢትዮጵያ አሳልፋ የሰጠችው በዚያው በገቡበት ቀን ነው ሲል ሂውማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ቡድን አስታወቀ።
I am 100% certain that he is back in Ethiopia based on, as I said, very credible sources.
Belkis Vela, የHuman Rights Watch የየመን መርማሪ ናቸው። እየሰማችኋቸው ያላችሁት ወደ ኢትዮጵያ የተላኩበትን በረራ የሚያውቁን ጨምሮ በጣም ታማኝ ከሆኑ ምንጮች ባገኘነው መረጃ መሰረት ኢትዮጵያ ውስጥ ለመሆናቸው 100% እርግጠኛ ነኝ ነው ያሉት። በመጽሔት እንመለስበታለን።
ከቦኮ ሐራም 60 ልጃገረዶች ማምለጣቸው ተነገረ።
ደቡብ ሱዳን ውስጥ የተጣለውን የሰዓት እላፊ የሚጥስን ሰው ተኩሰው እንዲገድሉ ለጸጥታ ኃይሎች ትዕዛዝ ተሰጠ የሚሉ ዜናዎች አሉን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የደቡብ ሱዳን የሀገር አስተዳደር ሚኒስትር አሉ አይኔ አሉ በደቡብ ሱዳን መዲና ጁባ ከሌሊቱ 5 ሰዓት እስከ ንጋቱ 12 ሰዓት የታወጀውን የሰዓት እላፊ አዋጅ በሚጥስ ሰው ላይ ፖሊሶች ለመግደል እንዲተኩሱ ትዕዛዝ እንዳስተላለፉ ታውቋል። ይኸው ትዕዛዝ የሰብአዊ መብት ተሟጋቾችን እንዳስቆጣ የአሜሪካ ድምፅ ራዲዮ ዘጋቢ ሙጌሜ ዴቪስ ሩዋኪሪን ከጁባ በላከው ዘገባ ጠቅሷል። አዳነች ፍስሐዬ ታቀርበዋለች።
አዋጁ የተላለፈው ወንጀለኞችን ለመከላከል ነው ብለዋል የሀገር አስተዳደር ሚኒስትር።
ባለፈው የሚኒስትሮች መማክር ስብሰባችን ላይ ለወንጀለኞች ምህረት ላለማድረግ ውሳኔ አሳልፈናል። ችግሩን ለማቆም ጠንካራ እርምጃ መውሰድ ይኖርብናል። ስለሆነም አሁን ሲቪሎችም ቢሆኑ ሌሊት መንቀሳቀስ አይችሉም።
ሌሊት የሚወጡት ሰዎች ለቀና ተግባር አይደለም ብለዋል አልዩ።
ሌሊት የሚንቀሳቀሱት ጠንኳዮች ብቻ ናቸው። ሌሊት የሚንቀሳቀሱት የእኛ ሰዎች አይደሉም። ከእኔ ጋር እንድትቆሙ እፈልጋለሁ። እኔም ከእናንተ ጋር ቆማለሁ። ከዋናው የፖሊስ ተቆጣጣሪ ጋር ሆነን ጠንክረን እየሰራን ነው። ሁላችንም ከጎናችሁ እንሆናለን።
የለውጥ ድምፅ የተባለው መንግስታዊ ያልሆነ ድርጅት የሰብአዊ መብት ጉዳይ አስተባባሪ አቢላ ቶም ሪበን የሀገር አስተዳደር ሚኒስትሩ ያስተላልፉት ትዕዛዝ ሰብአዊ መብትን ይጥሳል ይላሉ።
Believe you me, people in South Sudan do not even get scared of that.
እመኑኝ፣ አሁን ባለው ሁኔታ የደቡብ ሱዳን ሕዝብ ሞት በማይፈራበት ደረጃ ላይ ነው ያለው። ስለሆነም ለችግሩ መፍትሄ እንኳ የለም።
መንግስት በወንጀለኛነት የሚጠረጥራቸው ሰዎች ላይ ከመተኮስ ይልቅ ወንጀል ለማስወገድ የሚያስችል እርምጃ ቢወስድ የተሻለ ነው። ደሞዝ ስለማይከፈላቸውና የሚያስፈልገውን አገልግሎት ስለማያገኙ አንዳንድ ሰዎች ወንጀል ለመፈጸም እየተገደዱ ናቸው ብለዋል ሩብን። ለእድገት ጎዳና የሚሰራው ድርጅት ኃላፊ ኤድመንድ ያካኒ የሰዓት እላፊ አዋጅ ዓላማ ወንጀልን ለማስወገድ ከሆነ መንገዱ ለመግደል ተኩስ አይደለም ሲሉ አስገንዝበዋል። ወንጀለኛን መግደል መፍትሄ አያመጣም። አንድ ወንጀለኛ ሲታሰር ግን የተደበቁትን ወንጀለኞች በሱ በኩል ለማግኘት ይቻላል ሲሉ ያካኒ አስረድተዋል።
ከሁለት ሳምንታት በፊት ሰሜን ናይጄሪያ ውስጥ በነውጠኛው ቦኮ ሐራም ቡድን ተጠልፈው የተወሰዱ ከ60 በላይ የሚሆኑ ሴቶች ማምለጣቸውን ምንጮች ገለጹ። አባስ ጋቫ የተባለው ከቦኮ ሐራም ጋር የሚዋጋው ቡድን መሪ እንደተናገረው ታጋቾቹ ባለፈው አርብ ማምለጥ የቻሉት ከነውጠኞቹ ዳምቦዋ ከተማ የሚገኙትን ወታደራዊ የጦር ሰፈሮችና አንድ የፖሊስ ጣቢያ ለማጥቃት ከካምፖቻቸው ከወጡ በኋላ ነው። አንድ የቦርኖ ክፍለ ግዛት ዋና ከተማ የማዲጉሪ ከፍተኛ የደህንነት ምንጭ ታጋቾቹ ማምለጣቸውንና ግማሽ ያህሉ ወደ ቀድሞ መኖሪያቸው መመለሳቸውን አረጋግጠዋል። ቀሪዎቹ ጉላ ከተማ ውስጥ በወታደሮች ቁጥጥር ስር እንደሚገኙም አስረድተዋል። ከ60 በላይ የሚሆኑት ሴቶችና ልጃገረዶች ከኩማምዛ የተጠለፉት የቦኮ ሐራም ተዋጊዎች መንደሪቱን ወረው ከ60 በላይ የሚሆኑ ወንዶችን ከገደሉና ቤቶችን ካቃጠሉ በኋላ ነው። ቦኮ ሐራም ባለፈው ሚያዝያ ወር ላይ ከቺቦክ ከተማ የጠለፋቸውን ከ200 በላይ ወጣት ሴቶች ግን አሁንም እንዳገተ ነው።
በእስራኤል መርማሪዎች መግለጫ መሰረት ፍልስጤማዊውን ወጣት በመግደል ከሚጠረጠሩ 6 አይሁድ መካከል 3ቱ ወንጀሉን መፈጸማቸውን አመኑ። በእሳት ተቃጥሎ የተገደለው የ16 ዓመት ወጣት ፍልስጤማዊ የመሐመድ አቡ ከዲር ምርመራ ውጤት ዛሬ ይፋ የተደረገው የእስራኤል ባለስልጣናት በግድያው ሳቢያ በአካባቢው የተቀሰቀሰውን መነሳሳት ለማብረድ ሙከራ በያዙበት ወቅት ነው። በፍልስጤሙ ወጣት ላይ ግድያ የተፈጸመው ባለፈው ወር ታግተው ከተወሰዱ በኋላ ሞተው የተገኙትን 3 እስራኤላውያን ለመበቀል ነው ተብሎ ይታመናል። ከነዚህ ድንገቶች በኋላ በአካባቢው ውጥረት አይሎ ሰንብቷል። ጋዛ ሰርጥ ውስጥ ከእስራኤል ኃይሎች በተከታታይ የደረሱ የአየር ጥቃቶች 7 ተዋጊዎችን እንደገደሉበት ነውጠኛው የሐማስ ቡድን አስታውቋል። ከቡድኑ በዛሬው ዕለት የወጣ መግለጫ በጥቃቱ ሌሎች 4 ሰዎችም ተጎድተዋል፣ ለዚህም እስራኤል ውድ ዋጋ ትከፍላለች ሲል እንደሚበቀል አስጠንቅቋል። የእስራኤል ጦር ሰራዊት በበኩሉ የአየር ድብደባውን ያካሄደው ጋዛ ከሚገኙ ነውጠኞች ተተኮሱብኝ ላላቸው 25 ሮኬቶች ምላሽ መሆኑን አስረድቷል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ትናንት ጸጥታ እንዲሰፍን በድጋሚ ጥሪ አስተላልፈዋል። በአካባቢው እሳት በመለኮስ አዲስ ደም መፋሰስ እንዲፈጠር የሚፈልጉትን የሁለቱም ወገን ጽንፈኞች እንደሚቃወሙም አስገንዝበዋል።
አድማጮች፣ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የአፍጋኒስታን የምርጫ ባለሥልጣናት እንደሚሉት በመጀመሪያው የድምፅ ቆጠራ ውጤት መሠረት የቀድሞው የገንዘብ ሚኒስትር አሽራፍ ጋሂ የፕሬዝደንታዊ ምርጫ ውድድሩን 56.44 ድምፅ በማግኘት አሸንፈዋል። አብዱላ አብዱላ 44.56 ድምፅ አግኝተው ሁለተኛ ሆነዋል። አብዱላ አብዱላ ምርጫው እስኪጀመር ድረስ በነበሩት ሳምንታት ጊዜ ውስጥ ይመረጣሉ የሚል ግምት የነበር ሲሆን፣ አሁን ግን ከሌላው እጩ ተወዳዳሪ አሽራፍ ጋሂ ቢያንስ በ1 ሚሊዮን ድምፅ እንደሚበለጡ ተዘግቧል። አብዱላና የምርጫ ዘመቻቸው በአፍጋኒስታኑ ፕሬዝደንታዊ ምርጫ ወቅት የድምፅ መስጫ ሳጥኖች በሕገ ወጥ መንገድ ታጭቀዋል በማለት ትላንት ስሞታ አቅርቦ ምርመራ እስኪካሄድ ውጤቱ እንዲዘገይ መጠየቁ ተሰምቷል። ሚስተር አብዱላ ትላንት ካቡል ከተማ ለጋዜጠኞች ሲናገሩ የምርጫውን ውጤት የሚቀበሉት ንጹሑና የተጭበረበረው ሲለዩ የገለጹት ድምፅ ከተጣራ በኋላ ብቻ መሆኑን አስታውቀው ነበር። የአፍጋኒስታኑ ምርጫን በማጭበርበር ፕሬዚደንት ሐሚድ ካርዛይ የክፍለ ሀገሩ ገዥና የጸጥታ ኃይሎች ተባብረዋል ሲሉም ሚስተር አብዱላ ይከሳሉ።
የሙስሊም ነውጠኞች ግስጋሴ ባግዳድ አፋፍ ላይ በደረሱበት ሁኔታ እንኳ የሀገሪቱን የፖለቲካ ስልጣን ማከፋፈል የተሳነው የኢራቅ ምክር ቤት ቀጣይ ስብሰባውን ወደ ነሐሴ አጋማሽ አራዝመዋል። ጠቅላይ ሚኒስትሩ ኑሪ አልማሊኪ ባለፈው ወር ለምዕራባውያን መሪዎች ሲናገሩ በሐምሌ መግቢያ ላይ አዲስ መንግሥት እንደሚመሠረት አስታውቀው ነበር። ፓርላማው ዛሬ ግን የሀገሪቱን ከፍተኛ 3 የስልጣን ቦታዎች ለመደልደል ጊዜ ይሰጣል በሚል ቀጣይ ስብሰባውን በአንድ ወር አራዝመዋል። የሚስተር አልማሊኪ የሺሃዎች ፖለቲካ ቡድን በሚያዝያው ምርጫ ብዙ መቀመጫዎችን ቢያሸንፍም የብዙሃኑን ድምፅ ሳያገኝ ቀርቷል። ብዛት ያላቸው የኢራቅ ሕግ አርቃቂዎች አልማሊኪ ለሱኒዎች በቂ የፖለቲካ ስልጣን አልሰጡም ሲሉ ይከሷቸዋል። ኑሪ አልማሊኪ ለ3ኛ ጊዜ ስልጣን መያዝ የለባቸውም ተብሎ የሚቀርብባቸውን ተቃውሞ አይቀበሉም።
በመጨረሻም የቀድሞው የጆርጂያ ፕሬዚደንትና የሶቪየት ውጭ ጉዳይ ሚኒስትር ኤድዋርድ ሸቨርናድዜ በተወለዱ በ86 ዓመታቸው ከዚህ ዓለም በሞት ተለይተዋል። ኤድዋርድ ሸቨርናድዜ ለረጅም ጊዜ ታመው ከቆዩ በኋላ ያረፉት በዛሬው ዕለት መሆኑን ቃል አቀባያቸው አስረድተዋል። ሚስተር ሸቨርናድዜ የቀዝቃዛው የዓለም ጦርነት እንዲያበቃ ቁልፍ ሚና ተጫውተዋል። ሁለቱ ጀርመኖች እንዲዋሃዱ ከመርዳታቸው በተጨማሪ የቀድሞ ሶቪየት ኅብረት የውጭ ጉዳይ ሚኒስትር በነበሩበት ወቅት የለውጥ መሪ እንደነበሩ አይዘነጋም። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 ሜትር ባንድ በ13870 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11905 12080 12005 እና 12140 ኪሎ ሄርትስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሰኔ 30 2006 ዓ.ም ምሽት ፕሮግራም ነው።
ከዝግጅቶቻችን ጋር እስከ ምሽቱ 4 ሰዓት አብራችሁን ቆዩ። አሁን የዕለቱ አብይ ርዕስ ይደመጣል። የኢትዮጵያ ፓርላማ ለመጪው ዓመት ከ178 ቢሊዮን ብር በላይ በጀት መድቧል። በውጭ ንግድ የተያዘው እቅድ ችግር እንደገጠመው በፓርላማው ተገልጿል። በሌላ በኩል ከግብጽ ጋር ያለው ግንኙነት የተሻለ አቅጣጫ እንደያዘ ጠቅላይ ሚኒስትር ደሳለኝ ይፋ አድርገዋል። የሶስትዮሽ የቴክኒክ ኮሚቴ ስራ እንደሚጀመርም ከስምምነት መደረሱ ተገልጿል። መለስካቸው አምሃ ዝርዝሩን ዘግቧል።
የህዝብ ተወካዮች ምክር ቤት ዛሬ ከቀትር በፊት ባደረገው ስብሰባ ለመጪው ዓመት ማለትም እንደ ኢትዮጵያ ዘመን አቆጣጠር ለ2007 ዓ.ም የሚሆን ብሔራዊ በጀት አጽድቋል። ከጥቂት ሳምንታት ጀምሮ በገንዘብ ሚኒስቴር አቅራቢነትና በፓርላማው የበጀትና ፋይናንስ ቋሚ ኮሚቴ አማካይነት ውይይት ሲደረግበት ቆይቷል። ዛሬ በኮሚቴው አማካይነት ለፓርላማው የቀረበው የመጪው ዓመት አጠቃላይ በጀት 178 ቢሊዮን 565 ሚሊዮን 906571 ብር ነበር። ይህን በጀት በተመለከተ የተሻለ አማራጭ አለ ብለው የቀረቡት ብቸኛውን የተቃዋሚ ፓርቲ ወንበር የያዙት አቶ ግርማ ሰይፉ ናቸው። እንደሳቸው አመለካከት ከሀገር ውስጥ ምንጭ ይገኛል የተባለው ገንዘብ ከብሔራዊ በጀት ተቀንሶ ለግሉ ዘርፍ በተለይም በማኒፋክቸሪንግ በፍብረካ ማለት ነው መስክ ለተሰማሩ ባለሀብቶች በብድር መልክ ቢመቻችላቸው ይሻላል ብለዋል። ይሁንና ፓርላማው ሀሳባቸውን ሳይቀበለው ቀርቷል። ከዚህ ቀደም ብሎ ግን ለጥቂት የፓርላማው አባላት ጥያቄ መጠየቅ እድል ተሰጥቷቸው ጠቅላይ ሚኒስትሩ መልስ ሰጥተው ነበረ። ከነዚህ መካከል አንዷ የፓርላማ አባል ወይዘሮ ሙሉነሽ መኮንን በ2007 ዓ ም ከወጪ ንግድ ለማግኘት የታቀደው በ2006 ከተያዘው እቅድ ጋር ለምን ተመሳሳይ ሆነ የሚል ነበር ጥያቄያቸው። አብዛኛው የውጭ ምንዛሬ የሚገኘው ከግብርናው ዘርፍ መሆኑን ያስታወሱት አቶ ኃይለማርያም ደሳለኝ በተለይም የቡናን ምርትና ምርታማነትን ለመጨመር ያጋጠመውን ችግር እንደ አንድ መንስኤ አቅርበዋል።
በሀገራችን ለቡና ተስማሚ የሆኑ አግሮ ኢኮሎጂዎችና መሬቶችን በተመለከተ እስካሁን ድረስ ከ50% በታች ነው ያለማ ነው። በሀገራችን ውስጥ ለቡና ተስማሚ የሆኑ በርካታ መሬቶች አሉ። ስለዚህ ቡናን ማስፋፋት ትልቁ ስራችን ሆኖ እየቀጠለ ያለን ቢሆን ነገር ግን መድረስ ከሚገባን መጠን አንጻር በሚታይበት ጊዜ ገና ነን።
ሌላው ጠቀም ያለ የውጭ ምንዛሬ አገሪቱ የምታገኘው ከቅባት እህሎች፣ ከጥራጥሬ፣ ከአበባና ከመሳሰሉት የግብርና ምርቶች እንደሆነና የእነዚህን ምርቶች ምርትና ምርታማነትን በተፈለገው መጠን ለመጨመር አለመቻል የችግሩ ዋናው መንስኤ መሆኑን ተናግረዋል። ለዚህም መድኃኒቱ ነው ያሉትን ለምክር ቤቱ አባላት ተናግረዋል።
ስለዚህ እነዚህ ነገሮች ናቸው ማነቆ ሆነው የኤክስፖርት ግኝታችንን ባሰብነው ልክ ለማስኬድ ያልቻል ነው። እንግዲህ ይሄ ማለት የአመራር ስርዓታችንና የመፈጸም ስራ ሁኔታችንን መገምገምና ማስተካከል ይገባናል ማለት ነው። ይህን ካስተካከልን እቅዳችንን ለማሳካት የሚያስችል ምቹ ሁኔታዎች መኖራቸውን ማየት ይቻላል።
ጠቅላይ ሚኒስትሩ ሌላው ያተኮሩበት ጥያቄ አባላቱ በአባይ ወንዝ ላይ እየተሰራ ባለው የታላቁ የኢትዮጵያ ህዳሴ ግድብ ተብሎ በሚታወቀው ግንባታ ምክንያት ከግብጽ ጋር የተፈጠረው ውዝግብ ዛሬ የሚገኝበትን ሁኔታ ነው። አቶ ኃይለማርያም በኢትዮጵያ በኩል አባይን በተመለከተ ያላት አቋም በምህር ላይ የተመሰረተና የማይለዋወጥ መሆኑን አስታውሰው የግብጽ አቋም ግን በየጊዜው ወደ መንግስት ስልጣን እንደመጡ መሪዎች ሁኔታ የሚለዋወጥ ነው ብለዋል። አንዳንዶቹም በኢትዮጵያ ላይ ግልጽ ማስፈራራት እንደሚሰነዝሩም በቅርቡ ተሰራጨ ያሉትን የቴሌቪዥን ስርጭት አስታውሰዋል። ባለፈው ወር ኢኳቶሪያል ጊኒ ማላቡ ላይ በአፍሪካ ህብረት የመሪዎች ጉባኤ ያገኟቸውን አዲሱን የግብጽ ፕሬዚዳንት አብዱልፈታህ አልሲሲን የጠቀሱ ይመስላል። ስለ አዲሶቹ የግብጽ መሪዎች ደግሞ እንዲህ ብለው ነበረ።
አሁን የመጡ ፕሬዚዳንትና የመጡ አመራሮች የነገሩን ነገር ቢኖር ከአሁን በኋላ አዲስ ምዕራፍ እንከፍታለን፣ በአዲስ ገጽ ላይ እንጽፋለን። ስለዚህ አዲሱን ምዕራፍ በጋራ የጋራ ተጠቃሚነትን መሰረት ያደረገ አንዳችን ለአንዳችን የምንተሳሰብበትን ሁኔታ እንፈጥራለን። ስለዚህ በዚህ ጉዳይ ላይ በጋራ ብንሰራ የተሻለ ነው የሚል አቋም አራምዷል። እኛ ደግሞ ይሄን እሰዮ ብለን ተቀብለናል።
ጠቅላይ ሚኒስትሩ እንዳሉት በአሁኑ ጊዜ ከዚህም አልፎ ተጨባጭ ወደሆኑ የስራ ክንውኖች አገሮቹ እየተጓዙ ናቸው ሲሉም ተናግረዋል።
ግድቡን በምንሰራበት ጊዜ በታችኛው አገሮች ላይ የሚያመጣው ኢኮኖሚያዊ፣ ማህበራዊ እና አካባቢያዊ ተጽዕኖ በተመለከተ ይህን ገምግሞ መፍትሄ እንዲያስቀምጥ የተቋቋመው የሶስትዮሽ የቴክኒክ ኮሚቴ ስራ እንዲጀምር እንድናደርግ በጠየቅነው መሰረት እነሱም ተስማምተው ወደ ስራ ገብተናል።
አቶ ኃይለ ማርያም ደሳለኝ ጨምረው እንደገለጹት ቀደም ሲል የግብጽና የኢትዮጵያ ኮሚሽን የሚባል አካል ሁለቱ መንግስታት ተስማምተው አቋቁመው እንደነበረ ማስተዋወሰዋል። ይህ አካል በአመት አንድ ጊዜ ብቻ ይሰበሰበ የነበረ ቢሆንም በአሁኑ ጊዜ በሶስት ወር አንድ ጊዜ እየተሰበሰበ ችግሮችን ከወዲሁ እየገመገመ እንዲሄድ ሁኔታዎችን ለማመቻቸት መስማማታቸውንም አስረድተዋል። ይሁንና ድርድሩና ውይይቱ ቀላል እንደማይሆንም አስገንዝበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ ራዲዮ መጽሔት ነው እያደመጣችሁ ያላችሁት። ትንታኔው ይቀጥላል።
የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ ኢትዮጵያ ውስጥ ሊሆኑ እንደሚችሉ ሪፖርት እንደደረሰው የእንግሊዝ መንግሥት አስታውቋል። ሁማን ራይትስ ዋች ደግሞ አቶ አንዳርጋቸው ወደ ኢትዮጵያ ስለመወሰዳቸው እርግጠኛ ነኝ ይላል። ሰለሞን አባተ ዝርዝሩን ይዟል።
የግንቦት ሰባት የፍትሕ የነጻነትና የዲሞክራሲ ንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ ለኢትዮጵያ መንግሥት ተላልፈው መሰጠታቸው ባለፈው ሳምንት መጨረሻ ከመነገሩ በፊትም ሆነ ከዚያ ወዲህ አቶ አንዳርጋቸው የሚገኙበትን እንደማያውቁ የኢትዮጵያ ባለሥልጣናት ተናግረዋል። የጠቅላይ ሚኒስትሩ ልዩ አማካሪ አቶ ጌታቸው ረዳ ባለፈው አርብ በሰጡን ቃል ኢትዮጵያ አቶ አንዳርጋቸው ተላልፈው እንዲሰጧት አለመጠየቋን እንዳልተሰጧትም ተናግረው እንደነበር ይታወሳል። ይሁን እንጂ ወደ እንግሊዝ የውጭ ጉዳይ ሚኒስቴር ዛሬ ደውዬ ቃል አቀባዩን አነጋግሬ ነበር። በኢሜይል የላኩት የመስሪያ ቤቱ መግለጫ እንዲህ ይነበባል።
የእንግሊዝ ዜጋ የሆኑት አንዳርጋቸው ጽጌ ሰኔ 17 ቀን የመን ውስጥ መጥፋታቸው ሪፖርት ተደርጓል። ከዚያን ጊዜ ጀምሮ የእንግሊዝ ባለሥልጣናት ለንደን የሚገኙትን የየመን አምባሳደርን ማነጋገርን ጨምሮ የየመን ባለሥልጣናት አቶ አንዳርጋቸው የሚገኙበትን ቦታ እንዲያገኙ ወይም እንዲገልጹልን ጫና ሲያሳድሩ ቆይተዋል። አሁን ግን የሚገኙት ኢትዮጵያ ውስጥ መሆኑን የሚገልጹ ሪፖርቶች የደረሱን በመሆኑ የሚመለከታቸው ባለሥልጣናት በአፋጣኝ እንዲያረጋግጡልን ስጋታችንንም እየገለጽን እንጠይቃለን። ለቤተሰቦቻቸው የቆንስላ ድጋፍ መስጠታችንን እንቀጥላለን።
ይህ በእንዲህ እንዳለ የአቶ አንዳርጋቸው ጉዳይ በእጅጉ ያሰጋው መሆኑን የሰብአዊ መብቶች ተሟጋቹ ድርጅት ሁማን ራይትስ ዋች ገልጿል። ድርጅቱ በዚሁ ዛሬ ባወጣው መግለጫ ኢትዮጵያ አቶ አንዳርጋቸውን ዓለም አቀፍ ግዴታዎቿን እንደምታከብር በሚያረጋግጥ ሁኔታ እንድትይዝ የአፍሪካ ዳይሬክተሯ ሌስሊ ሌፍኮ መጠየቃቸውን አስታውቋል። የመን ሰንዓ ወደሚገኙት የሁማን ራይትስ ዋች የየመን መርማሪ ቤልኪስ ቬላ ደውዬ አነጋግሬያቸው ነበር። ስለ ሁኔታው ለመሆኑ ሁማን ራይትስ ዋች እንዴት አወቀ?
We'd first heard about the case from Ethiopian colleagues and we assumed that he had been detained in Yemen and was
መጀመሪያ ስለ ጉዳዩ የሰማነው ከኢትዮጵያውያን የሥራ ባልደረቦቻችን ነው። ስለዚህ የመን ውስጥ ታስረው ይሆናል በማለት የራሳችንን ምርመራ አደረግን። የመን ውስጥ የት እንደታሰሩ ለማወቅም ጥረት አደረግን። ከአንድ ሳምንት በኋላ ግን ተአማኒ ከሆኑ ልዩ ልዩ ምንጮች አቶ አንዳርጋቸው የመን እንደገቡ ወደ ኢትዮጵያ እንዲሄዱ መደረጉን ሰማን። ስለዚህ አንድ ሳምንት ሙሉ የት እንዳሉ ለማወቅ የፈለግን ቢሆንም ለካ የመን የገቡት የመን የገቡለት ነው ወደ ኢትዮጵያ የተላኩት።
የኢትዮጵያ መንግስት አልተሰጡኝም እጄ ላይ የሉም ይላል። አቶ አንዳርጋቸው ኢትዮጵያ ውስጥ ለመሆናቸው ምን ያህል እርግጠኞች ናችሁ ብያቸው ነበር።
I am 100% certain that he is back in Ethiopia based on as I said very credible sources.
ኢትዮጵያ ውስጥ ለመገኘታቸው 100% እርግጠኛ ነኝ። ይህን በጣም ተአማኒ ምንጮች አረጋግጠውልናል። ከነዚህ ምንጮች መካከል አንዱ ወደ ኢትዮጵያ እንዲሄዱ ከተደረገበት በረራ ያገኘነው ነው።
አቶ አንዳርጋቸው የመን ከገቡ በኋላ ምን ያህል ቆይተዋል? የተላኩት በገቡ በደቂቃዎች ውስጥ ሳይሆን እንዳልቀረ ቤልኪስ ቬለ ተናግረዋል።
So my understanding as I said is that he was not in Yemen for more than a day. Sources
ስለዚህ እኔ እንደተረዳሁት አቶ አንዳርጋቸው ከአንድ ቀን በላይ የመን ውስጥ አልቆዩም። ምንጮቻችን እንደነገሩን ወደ ኢትዮጵያ እንዲሄዱ የተደረገው እጠቅሳለሁ በደቂቃዎች ውስጥ ነው።
የመን ፈጽማለች ላለው ዓለም አቀፍ መርሆችን የጣሰ አድራጎት ተጠያቂ ልትሆን እንደሚገባም ሂዩማን ራይትስ ዋች አመልክቷል። ይህ በእንዲህ እንዳለም ግንቦት ሰባት ትናንት ባወጣው መግለጫ ሁላችንም አንዳርጋቸው ጽጌዎች ነን ብሏል። የግንቦት ሰባትን ምክር ቤት አባልና የውጭ ግንኙነት ኮሚቴ ሊቀመንበር አቶ ሙሉነህ ኢዩኤልን ማምሻውን አግኝቼ አነጋግሬ ነበር።
አቶ አንዳርጋቸው የመን መንግስት ለኢትዮጵያ አሳልፎ መስጠቱን ብቻ ነው የምናውቀው። የኢትዮጵያ መንግስት ከተቀበለው በኋላ በምን አይነት ሁኔታ ውስጥ እንዳሉ ወያኔዎች ብቻ ናቸው የሚያውቁት። አሁን ባለው ሁኔታ የግንቦት ሰባት መጠነ ሰፊ የሆኑ ኢትዮጵያውያንን በመላው ዓለም አንቀሳቅሶ ሶስት ዋና ዋና ታርጌቶች ላይ ያነጣጠረ ስራ እየሰራ ነው። አንደኛው የየመንን መንግስት ላይ ያነጣጠሩ ናቸው። በተለያዩ የዓለም ክፍሎች የሚገኙ ኢትዮጵያውያን ቁጣቸውን በየመን ኤምባሲ ፊት እንዲገልጹ ሰልፎች እያዘጋጀን ነው። የብሪታንያ መንግስትን በተመለከተ ደግሞ የገዛ ዜጋውን ለማስፈታት ሊያደርግ ይችል የነበሩትን እርምጃዎች በቅጡ ሊያደርግ አልቻለም በሚል ክስ ልንመሰርት ዝግጅት እያደረግን ነው። ወያኔን በሚመለከት ደግሞ ወያኔን እና ደጋፊዎቹን ያካተተ መጠነ ሰፊ የህዝባዊ እምቢተኝነት ቅስቀሳ በሀገር ውስጥም ከሀገር ውጭ ያሉትንም ኢትዮጵያውያን አሰባስበን ህዝባዊ እምቢተኝነት የሚፈጥር እንቅስቃሴዎች በማድረግ ላይ እንገኛለን።
የእንግሊዝንና የየመን መንግስታትን በተመለከተ ያደረጋችኋቸው ቀጥተኛ ግንኙነቶች አሉ?
ከእንግሊዝ መንግስት ጋራ ሆነ ከየመን መንግስታት ጋራ ያደረግናቸው ቀጥታ የሆኑ ግንኙነቶች ባይኖሩም በተለያዩ ዓለም ክፍሎች የሚገኙ ኤምባሲዎቻቸውን እና የውጭ ቢሮቸውን የተለያዩ ደብዳቤዎችን በመጻፍ ልናገኛቸው ሙከራ አድርገናል።
ምንድን ነው ያገኛችሁት መልስ?
ምንም ከነሱ በኩል ያገኘነው ምላሽ የለም።
ግንቦት ሰባት እንደሚታወቀው በሁሉም መንገዶች ታገላለሁ ነው ኢትዮጵያ ውስጥ የሚለው እና እንዴት ነው አሁን ያቋሙ?
አሁንም የተቀየረ አቋም የለንም። በሁሉም መንገዶች በሚቻለን ሁሉ በወያኔን እንታገላለን። በሁሉም መንገዶች ስንል ሰዎች የኢትዮጵያ ህዝብ ራሱን ከጥቃት ለመታደግ ነጻነቱን ለመቀዳጀት ለፍትህ ለእኩልነት የሚያደርገውን ትግል በህዝባዊ እምቢተኝነትም ያ የማይሆን ከሆነ ደግሞ የሚቻለውን ሁሉ በሚገባቸውም ቋንቋ ጭምር መታገል አለብን ብለን ነው ምናምነው። ይህንኑ አቋማችንን ዛሬም ነገም የሚቀየር አቋም አይደለም። እንደውም አሁን ባለበት ሁኔታ እጅግ የመረረ ለነጻነታችን የምንከፍለው ዋጋ እጅግ ውድ መሆኑን የሚያረጋግጥበት ደረጃ ላይ መድረሳችንን ሁሉም ሰው ሊያውቅ ይገባል። ጠላቶቻችንም ሊያውቁ ይገባል። የኢትዮጵያም ህዝብ ይህን አውቆ ለነጻነቱ የሚያደርገውን ትግል በመረረ ሁኔታ የሚያስከፍለውን ዋጋ ሁሉ እየከፈለ ከጎናችን እንዲቆም ጥሪ እናደርጋለን።
አቶ አንዳርጋቸውን የማስለቀቅ ጥረት ይሳካል ብለው ያስባሉ?
አቶ አንዳርጋቸውን ለማስፈታት የሚደረገው ጥረት ቢሳካም ባይሳካም አቶ አንዳርጋቸው የቆሙለት ዓላማ እንዲሳካ መታገል ነው ዋናው ግባችን። ስለዚህ አቶ አንዳርጋቸው ተፈቱም አልተፈቱም በኢትዮጵያ ውስጥ ያለው ስርዓት የዜጎችን እኩልነት የሚያምን እስካልሆነ ድረስ የወያኔ አገዛዝ ዜጎች በነጻነትና በፍትህ የሚዳኙበት የሚተዳደሩበት ስርዓት ዲሞክራሲያዊ ስርዓት በኢትዮጵያ እስካልተፈጠረ ድረስ አንዳርጋቸው ቢፈቱም አንዳርጋቸው የተነሱበትና ዋጋ እየከፈሉበት ያለው ዓላማ አልተፈታም ብለን ነው የምናምነው። ስለዚህ በዋናነት አንዳርጋቸው ህይወታቸውን የሰጡበት ዓላማ እስካልተፈታ ድረስ አንዳርጋቸው ቢፈቱም ተመልሰው ይታሰራሉ፣ ቢፈቱም ተመልሰው ይሞታሉ ለዚህ ዓላማ። ስለዚህ ሌሎቻችንም ሁላችንም ይሄንን ዓላማ የራሳችን ዓላማ አድርገን ወስደን የሚከፈለውን ዋጋ ለመክፈል ዝግጆች ሆነን ህይወታችንን መስዋዕት እስከ ማድረግ ድረስ መዘጋጀት አለብን ብለን ነው የምናምነው።
ግንቦት ሰባት ሙሉ መግለጫውን ዌብሳይቱ ላይ አስፍሯል። ወደ አዲስ አበባ ደውዬ ምናልባት አዲስ መረጃ እንዳለ ለማወቅ ጥረት አድርጌ ነበር። አንድ ያገኘኋቸው ባለስልጣን ለጊዜው የነበሩበት ሁኔታ ለመናገር የሚያስችላቸው እንዳልነበረ ገልጸውልኝ በቀጠሮ ተለያየን። ዘግቼ ሞከርኩ፣ ስልካቸው ተዘግቷል። አቶ ጌታቸው ረዳ የጠቅላይ ሚኒስትሩ ልዩ አማካሪ ባለፈው ሳምንት ሳናግራቸው አቶ አንዳርጋቸው ጽጌ ተላልፈው እንዲሰጧት ኢትዮጵያ ልትጠይቅ ትችላለች፣ አንዳርጋቸው የተፈረደበት ወንጀለኛ ነው፣ የሽብር ቡድን የሚመራ ሽብርተኛ ነው ሲሉ መግለጫ ሰጥተው እንደነበር ይታወሳል። በጥረቴ እቀጥላለሁ። ሰሎሞን አባተ ነኝ፣ ለአሜሪካ ድምፅ ዋሽንግተን።
አድማጮች አሁን ወደ ሁለተኛው የመጽሔት ርዕስ እናልፋለን። ዛሬ በናይሮቢ የኬንያ ተቃዋሚ ፓርቲዎች ባዘጋጁት ሰልፍ ላይ በሺዎች የሚገመቱ ሰዎች ተገኝተዋል። የአሜሪካ ድምፅ ራዲዮ ዘጋቢ ጌብ ጆስሎ እንደሚለው በሰልፉ የተገኙት መንግስት ላይ ያላቸውን ቁጣ ለመግለጽና የአገሪቱ ደህንነት እንደሚያሰጋቸው ለመግለጽ አጋጣሚውን ተጠቅመዋል። ዝርዝሩን ትዝታ በላቸው ታቀርባለች።
በናይሮቢ ኡሁሩ መናፈሻ ስፍራ የተካሄደው ደማቅ ሰልፍ ህዝቡ መንግስት ላይ ያስተጋባውን ቁጣና ተቃውሞ፣ መንግስት በበኩሉ ቁጣው ወደ አመጽ እንዳይሸጋገር የነበረውን ስጋት አጣምሮ ያዘ ነው። መንግስት በከባድ የታጠቁ የጸጥታ ኃይሎችን፣ ፖሊሶችና የብሔራዊ ውትድርና ወጣቶች የሰኞውን ሰልፍ በአይነ ቁራኛ እንዲከታተሉ መድቧል። ቀደም ብሎ ሰልፉ እንደተጀመረ በመናፈሻው ስፍራ መግቢያ ላይ ድንጋይ ይወረውሩ የነበሩ ሰልፈኞችን ፖሊሶች በእንባ አስመጪ ጋዝ በትነዋል። የሰልፉ ዋና አቀናባሪ የተቃዋሚ መሪው የቀድሞ ጠቅላይ ሚኒስትር ራኢላ ኦዲንጋ ናቸው። ኦዲንጋ አጨቃጫቂ በነበረው ያለፈው አመት ምርጫ በፕሬዝደንት ኡሁሩ ኬንያታ የተሸነፉ መሆናቸው አይዘነጋም። የኦዲንጋ ደጋፊ ሞሰስ ኦኒያንጎ ከናይሮቢ ሰሜን ማቴሬ ሰፈር ሰልፉን ለመካፈል የመጡ ናቸው። ስልጣን ላይ ያለው መንግስት ተቃዋሚዎችን ያገለለ መሆኑ ይሰማናል ይላሉ።
Most important issue first and foremost is security.
ዋናውና ቀዳሚው ጉዳይ የደህንነት ጉዳይ ነው። በዚህ ሀገር ደህንነት አይሰማንም። በዚያ ላይ ጎሰኝነት አለ። ይህ ልናጠፋው የሚገባ ጉዳይ ነው። ሶስተኛውና እንዲሁ አንገብጋቢው ደግሞ ስራ አጥነት ነው።
Coalition of Opposition Parties ወይንም CORD በመባል የሚታወቀው የተቃዋሚው ፓርቲ ጥምረት ከገዢው የጁብሊ ጥምረት ጋር ኬንያን በገጠሟት ችግሮች ላይ ውይይት እንዲጀመር ጥሪ እያደረገ ነው። ባለፈው ሳምንት ምክትል ፕሬዝዳንት ዊሊያም ሩቶ ኮርድ ሀገሪቱን ለሁለት መክፈል ይፈልጋል ሲሉ መክሰሳቸው ተዘግቧል። ሌሎች የጁብሊ ፓርቲ አባላት ደግሞ ተቃዋሚዎች የልዩነት ነጥቦቻቸውን ለሀገሪቱ ምክር ቤት ማቆየት አለባቸው ይላሉ። የተቃዋሚ ፓርቲ ጥምረት ደጋፊዎች በአሁኑ ሰዓት ዋናው አሳሳቢ ጉዳይ ሀገሪቱ ላይ የተደቀነው የሰላምና ጸጥታ እጦት ነው ይላሉ። በቅርቡ አሸባሪዎች በተለይ የኬንያ ጠረፍ ከተሞች ላይ ከባድ ጥቃት የጣሉ ሲሆን ማዕከሉ ሶማሊያ የሆነው ነውጠኛው ቡድን አልሸባብ ኃላፊ ነኝ ማለቱ ይታወቃል። ባለፈው ቅዳሜ ማምሻ ላይ ጠመንጃ አንጋቢዎች በከፈቱት ጥቃት ጠረፍ አቅራቢያ በሚገኙ ሁለት ስፍራዎች ቢያንስ 21 ሰዎችን ገለዋል። ባለፈው ወር ፔኬቶኒ በተባለ ከተማ በተጣለ ከፍተኛ ጥቃት 60 የሚሆኑ ሰዎች መገደላቸው ይታወቃል። አልሸባብ የፔኬቶኒን ጥቃት እኔ ነኝ የፈጸምኩት ቢልም ሚስተር ኬንያታ በፖለቲካ ምክንያት የተፈጸመ ነው ሲሉ ተቃዋሚዎች ላይ ጣት መቀሰራቸው አይዘነጋም። የሃመቱ ወጣት ጆን ኢኖርጌ ቀድሞ ኦዲንጋን የመረጡ ነዋሪዎች ከሚበዙበት የናይሮቢ ሰፈር ነው ሰልፉን ለመካፈል የመጣው። የመንግስት ባለስልጣናትና የተቃዋሚዎች ውይይት ብቻ ነው ኬንያ ላይ የተጋረጠውን የጸጥታ ስጋት ሊፈታ የሚችለው ይላል።
We cannot sit and see ourselves being buried in dark graves.
መሪዎቻችን ደካማ ስለሆኑ ብቻ እዚህ ቁጭ ብለን በቁም ስንቀበር ማየት አንችልም። ስለዚህ እዚህ የመጣነው ለመብታችን ለመቆም ተሳታፊ በመሆን የሀገራችንንም ደህንነት ለማስከበር ነው።
77 በስዋህሊ ትርጉሙ 77 በሚል ስያሜ የተካሄደው የዛሬው ደማቅ ተቃውሞ ሰልፍ እንደ አውሮፓ አቆጣጠር በ1990 ዓ.ም በፕሬዝዳንት ዳንኤል አራፕ ሞይ መንግስት ላይ ከተካሄደው ጋር ተመሳሳይነት አለው ተብሏል። ኦዲንጋ ከዚያ ተቃውሞ ቀያሾችም አንዱ ነበሩ። መንግስት የጸጥታ ኃይሎች የኃይል እርምጃ እንዲወስዱ በማዘዙ ያ ተቃውሞ ወደ ብጥብጥ መለወጡ ይታወሳል። ያ ብጥብጥ እንዳይደገም ታዲያ ዛሬ ብዙ ኬንያውያን ሰልፉ ላይ ከመገኘት ተቆጥበው ቤት ውለዋል። ለወትሮ በትራፊክ የምትጨናነቀው ናይሮቢም ህዝብ ወደ ስራ በሚሄድበት ጊዜ እንኳን መንገዶቿ ባዶ ነበሩ። አብዛኞቹ ሱቆችም ተዘግተው ውለዋል።
ك
ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 እና በ25 ሜትር ባንድ አጭር ሞገድ ከምናቀርብላችሁ ዝግጅት በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ የምናስተላልፍላችሁን ስርጭት እንድታደምጡ እንጋብዛለን።
በኢንተርኔት www.voanews.com/amharic ላይ እንገኛለን። በፌስቡክ እና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ።
በእጅ ስልካችሁ voa.horn.mobi እንዲሁም ናይል ሳት ላይ እንገኛለን። በስቱዲዮ ቴክኒሽያኑ ሊናስ ሪምፉስ፣ ፕሮግራሙን እየመራልን ያለው ንጉሡ ታምሬ ነው። እንዲሁም አስተናጋጆቻችሁ ሰሎሞን አባትና
ሰለሞን ክፍሌ ነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ።
የቪኦኤ ሰራተኞች ሰላም ለእናንተ ይሁን። እመቤት ቆንጂት ማሳሰቢያን ለአቶ በቀለ ነጋ አቅርቢልኝ። ውድ ወንድሜ አቶ በቀለ ነጋ፣ ኢትዮጵያን ታሪክና ጨምልክ ስትወቅ ሰምቻለሁ። የጊዜው ጥያቄ ይሄ አይመስለኝም። የአውሮፓ ምሽኖች በ18ኛ ዘመን ወደ ወለጋ ገብተው የዘሩት በአቃቂ በሾፍቱ አዳማ ኮሌጅ ከፍተው ያዳበሩት ዘረኝነት አሁን የምንሰማው ነው። አጼ ምኒልክ የተበተነውን ኢትዮጵያን ሕዝብ አንድ አደረጉ። ራስ ዳርጌን፣ ራስ ተሰማን፣ ራስ ገርማሜን፣ ራስ ጎበናን፣ ፊታውራሪ ቢፍቱን አማክረው ወሎን፣ ገጌ ምድርን፣ ጨቦና ጉራጌን፣ ወለጋን፣ ጋሙጎፋን፣ አርሲን፣ ሲዳሞን፣ ባሌን፣ ሐረርጌን፣ ጎጃምን በመጨረሻ ተዋውሶ ኢትዮጵያን አንድ አድርገው የመጣውን አሰብሶ የጠላት ወገን የጣሊያንን ወራሪ የእንግሊዝ ወራሪ መክቶ አቁሞ ኢትዮጵያን አንድ አድርገው አስረክበውናል። እናንተ ምን እየሰራችሁ ነው? የምትወቅሱ ሙት የምታነሱ እባካችሁ ወደ ልቦናችሁ ተመለሱ። በማስተዋል የበለጠ አመሰግናለሁ።
ሄሎ ቪኦኤዎች እንደምን አላችሁ? ደህና ናችሁ ወይ? በየጊዜው ከታተላችኋለሁ፣ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። አስተያየት መስጠት የምፈልገው ስለ መርያም መሐመድ ነው። እንደ እሷ አይነት የሃይማኖት ተጋዳይ በህይወት ዘመኔ አይቼ አላውቅም እና እጅግ እግዚአብሔር አምላክ ለበጎ ነው የፈጠረሽ፣ ትምህርት ለሰጪ ነው የፈጠረሽ እና እግዚአብሔር ረጅም እድሜ ይስጥሽ ከልጅሽ ከባለቤትሽ ጋር። እንደ እሷ አይነት ብዙ የክርስትና እምነት ተከታዮች ከእሷ ይማሩ፣ በተለይ የኦርቶዶክስ እምነት አባቶች። ሞትን እናህል ነገር መጋፈጥ ማንም አያደርግም፣ ያውም በእሷ እድሜ ያለ ሰው እና በጣም 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 ነው የሚገርመው። እግዚአብሔር አምላክ እንግዲህ የፈጠራትም ያንንም እንድታደርግ ያደርጋት፣ ለበጎ ነገር ሊያስተምር ስለሆነ ከእሷ ይማሩ እንማር እላለሁ። አመሰግናለሁ። ከዴንቨር ነው የምደውለው። ሰላም ዋሉ። እግዚአብሔር ከእናንተ ጋር ይሁን። መልክት ግን ልታስተላልፍልኝ በጣም በጣም ፈልጋለሁ። እንደምታስተላልፍልኝ ተስፋ አደርጋለሁ። ሰላም ዋሉ።
ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪ ስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ34 ደቂቃ ሊል ነው። ወደ ዝግጅታችን ሁለተኛ አጋማሽ ተነጋገርን። ለዛሬ ስፖርት ሰሎሞን ክፍሌ ስቱዲዮ ውስጥ ፕሮግራም እየመራ ነው። ወደ አዲሱ አበበ እንወስዳቸዋለን። ሳን ሆዜ ካሊፎርኒያ ሰንብቷል። ኢትዮጵያውያን አምባ ኳስ ሜዳ
ካለፈው ቅዳሜ አንስቶ በሳን ሆዜ ካሊፎርኒያ ሲካሄድ የሰነበተው በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌስቲቫል ከትላንት በስቲያ ቅዳሜ ተጠናቋል። የዓመቱ ክለቦች ደረጃዎችም ታውቀዋል። በዝግጅቱ ላይ የቆየው አዲሱ አበበ ተከታዩን ይዟል። የቨርጂኒያ ቡድን በኔልሰን ማንዴላ ስም የተሰየመውን ዋንጫ አሸንፏል።
የማንዴላ ዋንጫ አሸናፊ የቨርጂኒያ በቀድሞው የደቡብ አፍሪካ መሪና ጸረ አፓርቴድ ታጋይ በነበሩት ኔልሰን ማንዴላ ስም የተሰየመውን 31ኛውን የዘንድሮ ዋንጫ አዎ የቨርጂኒያ ቡድን ወስዷል። ሳይጠበቅ ዋንጫ የተሻማው የቶሮንቶ ቡድንም በወቅቱ ጥሩ ጨዋታ አሳይቶ በውጤቱ ቢሸነፍም ተፎካካሪነቱ ግን በተመልካች ዘንድ አድናቆትን አትርፎለታል። የዘንድሮ ዋንጫ መታሰቢያነቱ ለቀድሞ የደቡብ አፍሪካ መሪ ኔልሰን ማንዴላ ነው ብለናል።
በእውነቱ ኔልሰን ማንዴላ ስም ወይ ደግሞ ታሪካቸው ስነሳ እጅግ በጣም ነው የሚመስጠኝ። ለእሳቸው ስም ይሄ ነገር ለመዘጋጀቱ ፌዴሬሽኑ እጅግ በጣም በእውነቱ እንደ ትልቅ ነገር እንዳደረገ ነው የሚቆሩ ኢትዮጵያን ስም እንዳሰራ ነው።
ቀደም ሲል የተናገሩት ሻምበል ጉታ ዲንቃ ይባላሉ። ዋንጫው እርሶ በሚያውቃቸው በኔልሰን ማንዴላ ስም በመሰየሙና ይልቁንም ዋንጫውን ሲሰጡ ምን ስሜት ምን ትውስታ መጣቦ በሚል ጥያቄ መነሻ ነው ቀደም ሲል ያለውን ቃል የሰጡን። ሻምበል ጉታን ማንዴላ በሞቱ ሰሞን ቪኦኤ አቅርቧቸው ነበርና ይህ ፌዴሬሽን ደግሞ እዚህ አካባቢ ስላገኛቸው በክብር እንግድነት ሰይሟቸዋል። ያኔው እኛ ቪኦኤ ባቀረብናቸው ጊዜ የተናገሩትን ከዛ የተረፈና አሁን ከኢትዮጵያውያኑ ጋር በሰነበቱበት ወቅት የታዘቧቸውን እንዲያወጉን አንዳንድ ነገሮች ጠይቄያቸዋለሁ። በሌላ ጊዜ የማቀርበው ይሆናል። አሁን ወደ ኳሱ ልመለስ። የሰሜን አሜሪካው የኢትዮጵያውያን ስፖርትና ባህል ፌዴሬሽን አንድ ወጥ ሆኖ የቡድኖችን ቁጥርም ወደ 31 አድርሶ ለ31 ዓመታት ዘልቋል። ዛሬም ፌዴሬሽኑ ጥለውት ከወጡት ጥቂት መስራች አባላት በቀር ሳይከፋፈል እንዳለ አለ። ግን የአመራርና አስተዳደር ችግር መኖሩ ደግሞ በተለይ ከአንድ አመት በፊት ቅሬታ እየተሰማበት መሆኑ ግልጥ ነው። ሁለት ገላጭ ምሳሌዎችን ለመጥቀስ ይቻላል። አንዱ ባለፈው የመክፈቻ ቀን 31ዱም ቡድኖች አርማቸውን ይዘው በተመልካች ፊት የሚያልፉበት ስነ ስርዓት ነበረ። በዚህ ወቅት ወደ 8 የሚሆኑ ቡድኖች በዚህ ስነ ስርዓት አልተካፈሉም። ለምን ተብለው ሲጠየቁ በአመራሩ ላይ ተቃውሟችንን ለማሳየት ነው ብለዋል። ለምን ታዲያ በመዝጊያው ቀን ወይም ደግሞ በጨዋታው ጊዜ ጨዋታ አላቆማችሁም ቢባሉም እኛ ፌዴሬሽኑ መከፈሉን ማሳወቅ አንፈልግም፣ ነገር ግን ቅሬታችንን በዚህ መልክ መግለጽ እንፈልጋለን ብለዋል። ሌላው ደግሞ በአመራሩ ዘንድ ቅሬታ መኖሩን የሚጠቁመው በመዝጊያው ቀን ኢስት ዌስት ማለት ምስራቅ ምዕራብ በሚል ተከፋፍለው የፌዴሬሽኑ አመራር አባላት የሚያደርጉት ጨዋታ ነበረ። ያ ጨዋታ በአሁኑ አመት አልተካሄደም። ይህም አንዱ የተቃውሞ መግለጫ መሆኑን ከአንዳንዶቹ ተረድቻለሁ። እዚህ ላይ አንዳንዶች ሰዎች እንደሚናገሩት ፌዴሬሽኑ ይህ በመሆኑ የተከፈለ ሳይሆን በእርስ በርስ አለመግባባት መሆኑን፣ እንዲያውም በሚመጣው ጥቅምት ወር በሚያደርጉት ስብሰባ ሊፈቱት የሚችል መሆኑን ይናገራሉ። ፌዴሬሽኑ እኮ የህዝብ ነው የሚሉም ስላሉ ቅሬታችንን ለህዝብ ካሰማን ከዚህ በላይ ምንም ማድረግ አያስፈልግም ብለዋል። በነገራችን ላይ ለዋንጫ የተጫወቱት የቶሮንቶና የቨርጂኒያ ቡድኖች ናቸው። እነዚህ ሁለት ቡድኖች በፌዴሬሽኑ አመራር ካኮረፉት ቡድኖች ውስጥ ናቸው። ነገር ግን ጨዋታቸውን ለማካሄድ ወደ ሜዳ ሲገቡ ሁሉም ተቃቅፈው አንድ ላይ ሆነው ፎቶግራፍ መነሳታቸው አንድ ወይም የአንድነታቸው ምልክት መሆኑ በተመልካች ዘንድ ተስተውሏል። ወጪና ወራጅ ቡድኖች ተለይተዋል። ዋንጫ ያነሳውም እንዳልነው የቨርጂኒያ ቡድን ነው ብለናል። ከሁለተኛ ዲቪዚዮን ደግሞ ኦስትን እና ካልጋሪ ወደ አንደኛ ዲቪዚዮን ከፍ ሲሉ፣ ቺካጎ እና ሳን ፍራንሲስኮ በቀጣዩ አመት ሁለተኛ ዲቪዚዮን ውስጥ ወርደው ይጫወታሉ። ፊተኞች ኋለኞች እንደሚል ነው። ሳን ፍራንሲስኮ በነገራችን ላይ በአንደኛ ዲቪዚዮን ውስጥ መቆየት ብቻ አይደለም፣ ሶስት ጊዜ የዋንጫ ባለቤት የሆነ ቡድን ነበር። ወደ አንደኛ ዲቪዥን ከፍ ያሉት ኦስትንና ካልጋሪ ለሁለተኛ ዋንጫ ተወዳድረው ኦስትን ከዋንጫው ጋር ነው 24ቱን የአንደኛ ዲቪዥን ቡድኖች የተቀላቀለው። ኦስትን ቴክሳስ ክፍለ ሀገር ውስጥ ያለ በፌዴሬሽኑ አመራር መካከል ለተፈጠረ አለመግባባት ከሰበቦቹ አንዱ መሆኑ ይታወቃል። ባጭሩ ኦስትን የምልአተ ጉባኤውን ወይም የመላ የቦርዱን ይሁንታ ሳያገኝ ከህግ ውጪ ነው የፌዴሬሽኑ 31ኛ ቲም የሆነው ነው ዋናው ንትርካቸው። በዚህ ነጥብ ዙሪያ በፕሬዚዳንቱና በቅሬታ አሰሚዎቹ መካከል ያለው ክርክር ግራ አጋቢ ነው። ማለቴ አንዱን ሲሰሙት ያፈዝ ሌላውን ያደንግዝ አይነት። ለነገሩ የኦስቲን ቡድን ንትርክና አለመግባባቱን አጦዘው እንጂ ተደብቆና እንቆቅልሽ ሆኖ ያለው ዋናው ጉዳይ ሌላ ነው። ሌላ ማንኛቸውም ደፍረው መናገር ያልቻሉት ፌዴሬሽኑ ዛሬም ከውድድሩ በኋላ በኦክቶበር ማለትም በጥቅምት ጠቅላላ ስብሰባ ስለሚያደርግ ተስፋ አለን በሰከነ መንገድ በሰለጠነ ውይይት ችግሩን ይፈቱታል ተብሎ ተስፋ ይደረጋል። ከዚህ በተረፈ ይሄ ገንዘብ ተፍቷል፣ ሂሳብ አልተመረመረም፣ ተጠያቂነት የለም ወዘተረፈ የሚለው ክስ ከፌደሬሽኑ ጋር ለ30 ዓመታት የቆየ ሐሜት እንዲያውም የህዝብን ቁጣ ያስነሳ ጥያቄ ስለሆነ ፌደሬሽኑ በእርጋታ ተመልክቶ ለዚህ መልስ ሊሰጥ ይገባዋል። በጌታቸው ተስፋዬ አመራሩ ተበላሸ ስለሚባለውም ክስ መልሱ በቡድኖቹ እጅ ውስጥ ነው ያለው። ያም በመጪው ኦክቶበር ወይም ጥቅምት ሲሰበሰቡ መፍትሄ ሊሹ ይገባል። አቶ ጌታቸው ተስፋዬን አመራሩን በተመለከተ ግን አንድ ሁለት ነጥቦች ማንሳት ይቻላል። የሜዳና የሆቴል ጉዳይ። ሜዳው ከዚህ ቀደም ዋሽንግተን አይሆንም፣ ዋሽንግተን ውስጥ የተገኘው ሜዳ የሁለተኛ ደረጃ ነው፣ ስለዚህ ትልቅ ሜዳ ያስፈልጋል የተባለው ምክንያት እዚህ ተመጥቶ እንደታየው ሜዳው ከሁለተኛ ደረጃ ትምህርት ቤት ሜዳ ያነሰ ቢሆን እንጂ የበለጠ አይደለም። በሆቴልም በኩል ከዚህ ቀደም በ2010 በተደረገ ጊዜ ጥሩ ሜዳና ጥሩ ሆቴል ተገኝቶ ሳለ ያሁኑ ግን ያን የሚወዳደር አይደለም። በመግቢያ ረገድም ችግር አለ። ማለት በመግቢያ ዋጋ መጀመሪያ የመክፈቻ ሁለት 20 ብር ተከፈለ፣ ቀጥሎ የኢትዮጵያ ቀን 25 ብር፣ ለመኪና መቆሚያ 5 ብር። 5 ብር ከዚህ ቀደም አልተከፈለም። የኢትዮጵያ ቀን ለምን ተከፈለ ሲባል ኮሌጁ እንዲከፈል ጠይቆ ነው ተብሏል። ያ 5 ብር በነፍስ ወከፍ የተሰጠው ገንዘብ ለትምህርት ቤቱ ይገባ ይሆን አናውቅም። ለመዝጊያው ለት ደግሞ 20 ብር ነው። ከዛ በተረፈ ባዘቦቱ ቀን በየቀኑ 15 ብር ነው። ይሄ ለብዙዎቹ ከባድ ነው። ለዚህ ሜዳ ዝግጅት የተሰጠው መግቢያ የበዛ በመሆኑ ብዙዎቹን ቅር አሰኝቷል። ሌላው ነገር የኢትዮጵያ ቀን ነው። በኢትዮጵያ ቀን በእውነቱ በዘንድሮው ዓመት እጅግ ጥሩ ዝግጅት እንደተደረገ መግለጽ ያስፈልጋል። ከዚህ ቀደም የኢትዮጵያ ቀን ተብሎ እንዲያው ከሙዚቃና ከአንዳንድ ጭውውት በስተቀር የጎላ ወይም ደግሞ ከዚህ ቀደም የተለመደው ሁኔታ ያልተከተለ ዝግጅት ነበር። ያለፈው አርብ የተደረገው የኢትዮጵያ ቀን ግን ታላላቅ የዚህን ሀገር ባለስልጣናት እንደነ ማይክ ሆንዳ የሳን ሆዜውን ምክትል ከንቲባና ሌላውን ያሰባሰበ የምክር ቤት አባሎችም የተገኙበትና ስለ ኢትዮጵያ ምስክርነት የሰጡበት ቀን ነበር እና የኢትዮጵያ ቀን በዓል ዘንድሮ እጅግ የተሳካለት ነበረ። ለማንኛውም 31ኛው የፌዴሬሽኑ በዓል በሰላም ተጠናቋል። ህዝቡም በቸር ያገናኘን የከርሞ ሰው ይበለን ተብሎ ተለያይቷል። የከርሞ ሰው ይበለን አለበለምድ እንጂ የት የዛሬ ዓመት እንደሚገናኙ ፌዴሬሽኑ መናገር ከተወ ከአስር ዓመት በላይ ሆኖቷል። ነገሩ በስርዓት ስላልታሰበበት እንጂ በሚቀጥለው ዓመት የት ህዝቡ እንደሚገናኝ መግለጥ ብዙም አያስቸግርም ነበር። ብዙ ተመልካች የዓመት ፈቃዱን አመቻችቶ ስለሚገኝ ለዚያ ለህዝቡ ጥያቄ በቂ መልስ በመዝጊያው ዕለት መስጠት ይቻል ነበር። ወደፊት ፌዴሬሽኑ ይሄን ያደርጋል ብለን ተስፋ እናደርጋለን። በመጨረሻም ከሰለሞን ክፍሌ ጋር በአየር አብሮ የሰነበተው ፍቅሩ ኪዳኔ ከእኔ ጋር ደግሞ በአካል አብረን ሰንብተናል። የዘንድሮን ውድድር እንዴት አገኘኸው? ምን አስተያየት አለህም ብየው ነበረ።
መከራው ዋሽንግተን የሚዘጋጀውንና ወይም ሜሪላንድ የሚዘጋጀውና ሌላ ከተማ የሚዘጋጀው ልዩነት አለው። በአሜሪካን ሀገር ብዙ ኢትዮጵያውያን የሚኖሩበት የተወሰኑ ከተሞች አሉ፣ እንደ ዋሽንግተን ወይም እንደ ሲያትል ይሄን የመሳሰለ። በዚህ እያየው ሰው ብዙ ሰው አልነበረም የማለት አስተያየት ሊሰጥ ይችላል። ግን ዋናው ነገር ተወዳዳሪው ቡድኖች ያው ሁሉም አሉ። በዚህም ላይ ያው የኢትዮጵያ በዓል ሲከበር የከተማው በሙሉ አካባቢም ያሉት በሙሉ ተሰብስበው ትላንትና ስታዲየሙን ሞልተውት ነበረ እና ስለዚህ ምንም የጎደለ ነገር የለ። እኔ ብዙ ጊዜ ይህንን ውድድር የምከታተለው ደስ የሚለኝ የሀገሬ ሰዎችን በዚህ በኳስ ጨዋታው አማካይነት ተሰብስበው አንድ ሆነው የሀገራቸውን ባህል በሚያከብሩበት እዚህም ተወልደው ያደጉት የሀገራቸውን ሰንደቅ ዓላማ ይዘው በባህሉ ሙዚቃው ይህን የመሳሰለ ነገር ማየቱ ራሱ ደስ ስለሚለኝ ነው።
መቼም እንግዲህ በቀጣዩ ዓመት በዓሉ መካሄዱ አይቀርምን በሚል እኔም እንደ ህዝቡ የከርሞ ሰው ይበለን ብዬ በዚሁ እሰናበታለሁ። ለማንኛውም ቀሪዎቹን እዚህ ፌዴሬሽኑ አካባቢ በበዓሉ ወቅት ማለት ነው ያገኘኋቸውን ነገሮች በሌላ ጊዜ ለማቅረብ ሞክራለሁ። ለዛሬው ከሳን ሆዜ ካሊፎርኒያ አዲሱ አበበ ነኝ ለአሜሪካ ድምፅ ራዲዮ።
እናመሰግናለን አዲሱን። አሁን አፍሪካ ነክ ርዕሶች ይከተላል።
ዓለም አቀፍ የኢኮኖሚ ምሁራን ስለ አፍሪካ ኢኮኖሚ ብሩህ ተስፋ ይታያቸዋል። አህጉሪቱ በቀጣዮቹ ሁለት ዓመታት እስከ 5-6% እንደምታድግ ተንብየዋል። እንደ አውሮፓውያን ዘመን አቆጣጠር በ2009 ዓ ም ከአምስት ዓመት በፊት ማለት ነው በዓለም ደረጃ ከደረሰው የኢኮኖሚ ድቀት በኋላ በአህጉሪቱ ከታየው የኢኮኖሚ እድገት የላቀ እንደሆነ ምሁራኑ ገልጸዋል። ባልደረባችን ዊሊያም ኢግል ያቀናበረውን ዘገባ አዳነች ፍሳዬ ታቀርባለች።
አፍሪካ የኢኮኖሚ ስኬት ካገኘችባቸው ምክንያቶች አንዱ ከደቡብ ደቡብ የሚደረግ የንግድ ልውውጥ ማደግ፣ የመዋለ ንዋይ ፍሰትን እየሳበ ያለው የኢኮኖሚ ፖሊሲና በአፍሪካ ሀገሮች መካከል የሚደረገው የንግድ ልውውጥ ከፍ በማለቱ እንደሆነ ተገልጿል። የአፍሪካ የልማት ባንክ፣ የተባበሩት መንግስታት ድርጅት የልማት መርሃ ግብር እንዲሁም የኢኮኖሚ ትብብርና የልማት ድርጅት ማዕከል ስለ አመቱ የአፍሪካ ኢኮኖሚ ሁኔታ ባወጡት ዘገባ ተካቷል። የአፍሪካ ኢኮኖሚ እድገት በመሰረተ ልማት ግንባታ ላይ ከተደረገው ወጪ የተነሳ በአገር ውስጥ ባለው ፍላጎትና በንግድ ላይ የተመሰረተ በመሆኑ ጤናማና ሰፊ መሰረት ያለው እንደሆነ የኢኮኖሚ ምሁራኑ ጠቁመዋል። በተባበሩት መንግስታት ድርጅት የአፍሪካ ጉዳይ ፖሊሲ አማካሪ የሆኑት ኢኮኖሚስት አንጀላ ሉሲጊ ያብራራሉ።
A lot of people when they think about growth in Africa, they think it's only driven by minerals.
ብዙ ሰዎች የአፍሪካን እድገት ከተፈጥሮ ሀብት የተገኘና በነዳጅ ዘይት ላይ የተመሰረተ አድርገው ያያሉ። ይሁንና ብዙም የተፈጥሮ ሀብት የሌላቸው የአፍሪካ አገሮችም እያደጉ መሆናቸውን እናያለን። ዋናው የእድገታቸው ምክንያት የእርሻ ዘርፍ፣ አመቺ ፋብሪካዎችን የመሳሰሉት፣ ቱሪዝምን ያካተቱት የአገልግሎት ሰጪ ዘርፎች ማደግ ነው።
አዲስ በወጣው ዘገባ መሰረት ዋናዋ የአፍሪካ የንግድ ሸሪክ አውሮፓ ነች። ወደ 40 ከመቶ የሚጠጋው የአፍሪካ ንግድ ከአውሮፓ ጋር የሚደረግ ነው። 25 ከመቶ ከእስያ፣ 12 ከመቶ የሚሆነው ደግሞ ከሰሜን አሜሪካ ጋር የሚካሄድ የንግድ ልውውጥ ነው። ስለ አፍሪካ ኢኮኖሚ ሁኔታ የወጣው የዚህ ዓመት ዘገባ እንደ አውሮፓ አቆጣጠር በ2012 ዓ.ም ከሁለት ዓመታት በፊት ማለት ነው የአፍሪካ ሀገሮች በመካከላቸው ያካሄዱት የንግድ ልውውጥ በ81 ሚሊዮን ዶላር ይገመታል። ይህ የንግድ ልውውጥም አህጉሪቱ ወደ ውጭ ከምትልካቸው እቃዎች በበለጠ ፍጥነት እያደገ እንደሆነ አዲሱ ዘገባ ጠቁሟል። ከአራት ዓመታት በፊት ባበቃው 10 ዓመት ውስጥ በአፍሪካ ሀገሮች መካከል የተካሄደው የንግድ ልውውጥ በየዓመቱ ከ13 ከመቶ በላይ እድገት አሳይቷል። አብዛኛው የንግድ ልውውጥ ጨርቃጨርቅን፣ ልብሶችን፣ የቆዳ ምርትን፣ የህንፃ እቃዎችን፣ የእርሻ መሳሪያዎችንና የእንጨት ምርቶችን በመሳሰሉ የቀላል ኢንዱስትሪ ውጤቶች ላይ የተመሰረቱ ናቸው። ቴሌቪዥኖችን፣ ቴሌፎኖችን፣ ተንቀሳቃሽ ስልኮችን የመሳሰሉት ምርቶች አፍሪካ ውስጥ ከፍተኛ ተፈላጊነት እንዳላቸው ሉሲጊ ጠቅሰዋል። ከእነዚህ ምርቶች አብዛኞቹም አፍሪካ ውስጥ ሊመረቱ እንደሚችሉ ጨምረው ገልጸዋል። ስለ አፍሪካ ኢኮኖሚ በወጣው ዘገባ መሰረት ከስድስት ከመቶ በላይ በማደግ የኢኮኖሚን እድገትና መስፋት የሚመሩት ምስራቅና ምዕራብ አፍሪካ ናቸው። በምስራቅ አፍሪካ የሚታየውን የኢኮኖሚ እድገት የምትመራው ወደ 10 ከመቶ የሚጠጋ ዓመታዊ እድገት በማሳየት ላይ ያለችው ኢትዮጵያ ናት። ታንዛኒያ፣ ኡጋንዳና ሩዋንዳ ከ6.5 እስከ 7.5 የኢኮኖሚ እድገት ያሳያሉ ተብሎ ይገመታል። በአብዛኛው ለእነዚህ ሀገሮች የእድገት ስኬት ምክንያት የሆኑት እርሻ፣ ኢንዱስትሪና አገልግሎቶች ናቸው። ኬንያ ባላት የእርሻ ዘርፍና የኮሚኒኬሽንስ ቴክኖሎጂ ምክንያት በ6 ከመቶ እንደምታድግ ተገምቷል። በምዕራብ አፍሪቃም በቀጣዮቹ 2 ዓመታት ውስጥ ከ7 ከመቶ በላይ የኢኮኖሚ እድገት ይኖራል የሚል ግምት አለ። በደቡባዊ አፍሪቃ አንጎላ፣ ሞዛምቢክና ዛምቢያ በ5ና በ7 ከመቶ ሲያድጉ ቆይተዋል። ደቡብ አፍሪቃ ውስጥ በሚካሄደው የሰራተኞች ተቃውሞና ወደ ውጭ የሚላከው ገበያ በመቀዝቀዙ እድገቷ ያዘግማል የሚል እምነት አለ። በቀጣዮቹ 2 ዓመታት ውስጥ የእድገቷ መጠን ወደ 3 ከመቶ እንደሚጠጋ ዘገባው ጠቁሟል። ለአጠቃላይ የአፍሪቃ ሀገሮች እድገት ምክንያት የሆኑት በተለይም በኤነርጂና በምግብ ዋጋ ረገድ የገንዘብ ግሽበት መቀነስና የአፍሪካ ሀገሮች ባወጧቸው በጥንቃቄ የተቀየሱ የማክሮ ኢኮኖሚ ፖሊሲዎች እንደሆኑ የኢኮኖሚ ጠበብቱ ጥናት ያመለክታል። አጠቃላይ ወጪን በመቀነስ የእጥረት መጠን እንዲቀንስ በማድረግና የእድገት ደረጃው እንዲወሰን በማድረግ እንዲሁም የቀረጥ አሰባሰብ ዘዴን ማሻሻል ለእድገቱ መጠናከር አስተዋጽኦ ማድረጋቸውን ዘገባው አስገንዝቧል። አዲሱ ዘገባ እንደሚለው ከውጭ ሀገራት ወደ አፍሪካ የሚገባው ጥሬ ገንዘብ እየጨመረ ነው ወይም በተረጋጋ ሁኔታ ይገኛል። ለአፍሪካ ሀገራት የሚሰጠው በ55 ቢሊዮን ዶላር የሚገመት ኦፊሴላዊ የልማት እርዳታ በቂ የውጭ መዋዕለ ንዋይ ፍሰት ለሌላቸውና በድህነት ለሚፈረጁ የአፍሪካ ሀገሮች ወሳኝ ሚና መጫወቱ ቀጥሏል። ከአምስት ዓመታት በፊት በዓለም ደረጃ የኢኮኖሚ ቀውስ ደርሶ ከነበረበት ጊዜ ወዲህ በውጭ ሀገራት ከሚኖሩት አፍሪካውያን ወደ አህጉሪቱ የሚላከው ገንዘብ መጠን እንደገና ተጠናክሮ በያዝነው ዓመት 67 ሚሊዮን ዶላር ይደርሳል ተብሎ እንደሚገመት ዓለም አቀፍ የኢኮኖሚ ባለሙያዎች ያወጡት አዲስ ዘገባ ጠቁሟል። በውጭ ከሚኖሩት አፍሪካውያን የሚላክ ገንዘብ በብዛት የሚያገኙት ሀገሮች ሱዳን፣ ኡጋንዳ፣ ቡርኪና ፋሶ እና ኒጀር እንደሆኑ፣ በጋምቢያ፣ ላይቤሪያ፣ ሴኔጋል እና ሊሶቶ ዓመታዊ ገቢ ላይ ደግሞ ወሳኝ አስተዋጽኦ እንዳለው የዓለም ባንክ ዘገባ ማመልከቱን ስለ አፍሪካ ኢኮኖሚ በወጣው ዘገባ ተጠቅሷል። አፍሪካ ውስጥ ካለፈው 10 ዓመት ወዲህ የታየው ጠንካራ እድገት ከሰሃራ በመለስ ባሉት ሀገሮች የድህነት ሁኔታ እንዲቀንስ አድርጓል። ወደ 60 ከመቶ የሚጠጉ አፍሪካውያን በቀን ከ1 ዶላር ከ25 ሳንቲም ባነሰ ገቢ ይኖሩ ነበር። አሁን ግን ቀንሶ ከ50 ከመቶ በታች እንደደረሰ ዘገባው ጠቅሷል። ዓለም አቀፍ የኢኮኖሚ ምሁራን ያወጡት አዲስ ዘገባ እንደሚለው በአፍሪቃ የሚታየው ጠንካራ የኢኮኖሚ እድገት መቀጠል የሚወሰነው ሀገሮች በዓለም አቀፍ የዋጋ ሰንሰለት ላይ በሚኖራቸው የተሳትፎ ብቃት ነው። ደቡብ አፍሪቃ ያደረገችውን የመኪኖች መለዋወጫዎችን እንደ ማምረት አይነት ማለት ነው። የመዋለ ንዋይን ፍሰት ሊጋብዝ የሚችል ሁኔታ በማመቻቸት ላይም ይወሰናል። ለዓለም ፋብሪካ ውጤቶች አስተዋጽኦ የሚያደርግ የሰራተኛ ኃይል በማፍራትም ላይ ይወሰናል ይላል ዘገባው። አድማጮች፣ የአፍሪካ ኢኮኖሚ እድገት እየቀጠለ እንደሚሄድ የሚያበስረው ዝግጅታችን እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
ተከታዩ ዝግጅት ጤና ነው። አዘጋጅና አቅራቢው ሰለሞን አባተ።
በየዓመቱ በመቶዎች ሺዎች የሚቆጠሩ እናቶች ሲወልዱ ሕይወታቸው የሚጠፋው ደህንነቱ የተጠበቀ ደም ሳያገኙ በመቅረታቸው መሆኑን የዓለም የጤና ድርጅት አስታውቋል። ከትናንት በስቲያ ቅዳሜ ሰኔ 7 2006 ዓ.ም ታስቦ የዋለውን የዓለም ደም ልገሳ ቀን ምክንያት በማድረግ የመንግሥታቱ ድርጅት የጤና መርሃ ግብር ባወጣው መግለጫ የእናቶች ሞትን ለመጋፈጥና ለመቆጣጠር የጤነኛ ደም አቅርቦት እንዲጠናከርና እንዲሰፋ ጥሪ አድርጓል። ሪፖርተራችን ሊሳ ሽላይን ከጄኔቫ የደብሊው ኤች ኦ ጠቅላይ ጽሕፈት ቤት ባስተላለፈችው ዘገባ በእርግዝናና በወሊድ ወቅት በሚፈጠሩ እክሎችና ችግሮች ምክንያት በዓለም ዙሪያ በየዕለቱ የስምንት መቶ እናቶች ሕይወት ያልፋል። 800 እናቶች በየቀኑ ይሞታሉ። እነዚህ አደጋዎች የሚደርሱት ሁሉም ማለት ይቻላል ታዲያ በልማት ወደኋላ በቀሩ ወይም ታዳጊ ናቸው በሚባሉት ድሃ ሀገሮች ውስጥ ነው። ከግማሽ የሚበልጠው ጉዳት የሚደርሰው ደግሞ ከሰሃራ በስተደቡብ ባሉ የአፍሪካ ሀገሮች ውስጥ ነው። ይህንን እጅግ የበዛ የሞትና ጉዳት መጠን እኮ መከላከል፣ መቆጣጠር፣ በጣም መቀነስ ይቻል ነበር ይላሉ የዓለም የጤና ድርጅት የደም ልገሳና ማቀበል ደህንነት አስተባባሪ ኒላ ኢንግራ።
በእርግዝና በወሊድ ጊዜና ከዚያም በኋላ ባሉ የአራስነት ቀናት የሚደርስ የበዛ የደም መፍሰስ ለእናቶች ሞት እጅግ ግዙፉ ምክንያት ሲሆን፣ አንዲት ደም የሚፈሳት እናት በቅርብ ድጋፍና እርዳታ ካላገኘች በስተቀር በሁለት ሰዓታት ውስጥ ሕይወቷ ሊያልፍ ይችላል። የእነዚህን እናቶች ሕይወት ለማትረፍ በቂና ፈጥኖ መቅረብ የሚችል ደም በቅርብ መገኘት አለበት። በብዙ ሀገሮች ውስጥ ታዲያ አንድም የሚሰጥ ደም በበቂ መጠን የለም፣ አሊያም ቢገኝም በተፈለገ ጊዜ ብድግ አድርጎ ለመስጠት ደህንነቱ የተጠበቀ ስለመሆኑ አስተማማኝ ማረጋገጫ የለም።
ብዙ ማህበረሰቦች የዚህን ደህንነቱ የተጠበቀ ደም አስፈላጊነት እምብዛም አይገነዘቡትም ብለዋል ጢንግራ። ለደም በቅርበትና በበቂ ሁኔታ ለመገኘት ሌላው ምክንያት በበጎ ፍቃድ ወይም ያለ ክፍያ ደም መስጠት የሚፈልጉ ሰዎች ቁጥር እጅግ ያነሰ መሆኑ ነው።
Many countries which have developed robust and strong blood systems, they have
አንካራና ያደገ የሚሄድ የደም ዝውውር ስርዓት መፍጠር የቻሉ ሀገሮች አሰራራቸውን ያቆሙት በበጎ ፈቃድ በሚከናወንና በነጻ በሚሰጥ የደም ልገሳ ባህል ላይ ነው። በሌላ በኩል ደግሞ በበጎ ፈቃድና በነጻ ከሚሰጡ ለጋሾች የሚገኘው ደም ለተለያዩ እክሎች የመጋለጡ መጠን በእጅጉ አነስተኛ ነው። ስለዚህም ጉዳዩ ያስተማማኝነትና የደህንነት ነው። በዚያ ላይ ከስነ ምግባር ጋር የተያያዙ ስጋቶችም አሉ።
በዚህም ምክንያት በበጎ ፈቃደኝነትና በነጻ የሚሰጥ ደም ደህንነቱና አስተማማኝነቱ በተጠበቀ ሁኔታ ለመያዝ የሚያስችሉ የደም ባንኮች በየሀገሩ መቋቋም እንዲችሉ የዓለም የጤና ጉባኤዎች በበርካታ ስብሰባዎቻቸው ላይ የድጋፍ ውሳኔዎችን አሳልፈዋል። በየዓመቱ በዓለም ዙሪያ 108 ሚሊዮን የደም ልገሳ ይከናወናል። ከዚህ ውስጥ ከግማሹ በላይ የሚሰበሰበው ታዲያ ከዓለም ሕዝብ 18 ከመቶ ብቻ በሚኖርባቸው በበለጸጉት ሀገሮች ውስጥ ነው። ድሆቹ ሀገሮች አሁንም ብርቱ ጥረት አለባቸው። ይሁን እንጂ በእነዚያ ባለአነስተኛና ባለመካከለኛ ገቢ ሀገሮች ውስጥም ቢሆን የነጻና የበጎ ፈቃድ የደም ልገሳው በጉልህ እየጨመረ መምጣቱ በጣም አበረታች መሆኑን የጤና ድርጅቱ ይናገራል። ከ2004 እስከ 2012 ዓመተ ምህረት ባለፉት 8 ዓመታት ውስጥ በ162 ሀገሮች ውስጥ የተከናወነ የነጻና የበጎ ፈቃድ ልገሳ በ8.6 ሚሊዮን ማደጉን WHO አስታውቋል። ከፍተኛው መጨመር የታየው በደቡብ ምስራቅ እስያ ሀገሮች ሲሆን እነርሱን የአፍሪካ ሀገሮች እየተከተሉ መሆኑ ታውቋል። ደህንነቱ የተጠበቀ የደም አቅርቦትን በማሻሻል የእናቶችን ሞት በከፍተኛ ሁኔታ ከቀነሱ ሀገሮች መካከል ካምቦዲያ፣ ኔፓል፣ ባንግላዴሽ፣ ዛምቢያ እና ኢትዮጵያ በዓለም የጤና ድርጅት ተጠቅሰዋል። ቱበርኩሎሲስን በ33 ሀገሮች ውስጥ የማጥፋት ሰፊ እቅድ በዓለም የጤና ባለሥልጣናት ተይዟል። እነዚያ ሀገሮች ታዲያ ዛሬም አነስተኛ የቲቢ መጠን አለባቸው ተብለው የሚቆጠሩ ናቸው። አዲሱ ግብ ሀገሮቹ የቲቢን ስርጭት መጠን ወደ ዜሮ ወደሚጠጋ ደረጃ እንዲያወርዱትና ለተያያዥ ሥራዎች ቅድሚያ እንዲሰጡ የሚጠይቅ ነው። በ33ቱ ሀገሮች ውስጥ በየዓመቱ የሚመዘገበው የቲቢ መጠን ከአንድ ሚሊዮን ሰው 100 ብቻ ነው። እንዲህ ዝቅተኛ ነው የሚባል ስርጭት ያለባቸው ሀገሮች ዮርዳኖስን፣ የተባበሩት አረብ ኤሚሬቶችን፣ ማልታን፣ ዌስት ባንክንና ጋዛ ሰርጥን ያካትታል። እንዲያም ሆኖ በእነዚህ ሀገሮች ውስጥ መጠኑን በተጨባጭ ቁጥሮች ስንመነዝረው በየዓመቱ 155 ሺህ ሰው በቲቢ ይያዛል። 10 ሺህ ሰው ከቲቢ ጋር በተያያዙ ችግሮች ምክንያት ይሞታል። አዲሱ የተግባር ማዕቀፍ የያዘው ግብ በመጪዎቹ 20 ዓመታት ማብቂያ ላይ በቲቢ እንደ አዲስ የሚያዘውን ሰው ቁጥር ከ10 ሺህ በታች እንዲሆን ለማድረግ መሆኑ ባለፈው ሳምንት አጋማሽ ሮማ ላይ የወጣውን መግለጫ የያዘው የጀሲካ በርማን ዘገባ ይናገራል። ተሰብሳቢዎቹ የዓለም ጤና ኃላፊዎች በተጨማሪም በአውሮፓውያኑ የዘመን አቆጣጠር በ2050 ዓ ም የዛሬ 35 ዓመት ማለት ነው፣ በ33ቱ ሀገሮች ውስጥ ቲቢን ጨርሶኑ ለማጥፋት አስበዋል መክረዋል። በዓለም የጤና ድርጅት WHO መስፈሪያ መሠረት ቲቢ ጠፍቷል የሚባለው በአንድ አካባቢ አብሮ ከሚኖር ከአንድ ሚሊዮን ሰው በዓመት የሚያዘው ሰው ቁጥር ከአንድ በታች ሲሆን ነው። ይህ ማለት በአንዱ ዓመት ማንም ላይ ይያዝ ይችላል፣ በመጪው ዓመት ወይም ብዙ ዓመታት ውስጥ አንድ አጋጣሚ ሊገኝ ይችላል ማለት ነው።
ሁሉንም አካባቢዎች፣ ሁሉንም የቲቢ ማጥፊያ መርሃ ግብሮች በተጠናከረ ሁኔታ ማስተባበር እንፈልጋለን። እነዚህም 8 ዋና ዋና የሚባሉ አካባቢዎች ናቸው።
ጆቫኒ ባቲስታ የአውሮፓ የመተንፈሻ አካላት ኅብረት ዋና ጸሐፊና የWHO የቲቢ እና የሳምባ በሽታዎች መከላከያ ማስተባበሪያ ማዕከል ዋና ዳይሬክተር ናቸው። ከ8 ዋና ዋና አካባቢዎች ለቲቢ ተጋላጭ ናቸው የሚባሉ የህብረተሰቡን ክፍሎች በህመም ላይ ያሉና በውስጣቸው የቲቢ ባክቴሪያ እንዳለ የሚታወቅ ሰዎች፣ HIV በደማቸው የሚገኝ ሰዎች፣ አነስተኛ ገቢ ያላቸው ሰዎችና የሚፈልሱ ሰዎች ናቸው። ብዙ መድኃኒቶችን መቋቋም የሚችለውን ቲቢን ጨምሮ ሌሎችም የቲቢ ችግሮችን ፈጥኖ ማግኘት የሚያስችል ዘዴ ለመፈለግ ለሚደረገው ምርምር መንግስታት ሁለገብ ድጋፍና መዋዕለ ንዋይ መስጠት እንዳለባቸውም WHO አሳስቧል። በጤና ክረሙ። ጤና ይስጥልኝ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራልን ንጉሡ ታምሬ ነው።
ቴክኒሻኑ ጆ ጊል ነው። የተከበራችሁ አድማጮች በዌብሳይት www.voanews.com/amharic ብላችሁ ዝግጅቶቻችንን ልታደምጡ ልትሳተፉ ትችላላችሁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አስተናጋጆቻችሁ ሰሎሞን አባትና
ሰለሞን ክፍሌንን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና ደሩ። The Voice of America.